ዘፍጥረትም ገጽ 342 ነው። ሰይጣንም በእስራኤል ላይ ተነሳ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው የሚላለን። ሰይጣንም በእስራኤል ላይ ተነሳ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው ይላል። የዮሐንስ ወንጌል ምዕራፍ 14 ቁጥር 16 ለዘለዓለም ከእናንተ ጋር የሚኖር አጽናኝ ይሰጣችኋል የሚላል። በእነዚህ በሁለቱ ሀሳቦች ላይ የዛሬውን ትምህርታችንን እናተኩራለን። እግዚአብሔር መንፈስ ቅዱስ እንዲገልጥልን በጸሎት አብረን እንቀርባለን። እግዚአብሔር አምላካችን፣ ጌታችን፣ ፈጣሪያችን፣ ንጉሳችን እጅግ በጣም እናመሰግናለን። ስለዚህ ጊዜ ተመስገን። ከሁለት ሰዎች በላይ ሆነን ባለንበት በሰማይና በምድር የከበረውን ታላቁን ገናናውን ስምህን ጠርተን በተሰበሰብንበት በመካከላችን እንደምትገኝ የገባህልን የተስፋ ቃል ለዘላለም የጸና ቃል ነው። እግዚአብሔር አምላካችን ሆይ አንተ ከሁለት በላይ በሆኑት መካከል ሶስተኛ ሆነ እንደ ቤተ ክርስቲያን አንድነታችንን ትጠብቃለህ፣ ታስተሳስረናለህ፣ ልብ ለልብ ታያይዘናለህ። እግዚአብሔር አምላካችን በዚች ደቂቃና በዚች ሰዓት በቃልህ እንደ ተጻፈ ለዘላለም ከእናንተ ጋር የሚኖር አጽናኝ ይሰጣችኋል ብለን የገባህልን ቃል እውነተኛ ይሁን። እውነተኛ አስተማሪያችን እሱ ይሁን፣ ተናጋሪያችን እሱ ይሁን። ማንንም ፈልገን አልተገናኘንም። መንፈስ ቅዱስ አንተ በመካከላችን ጀምረን እስከምንጨርስ በመካከላችን ሁን። ጌታ ሆይ በተለያየንበት ዓለም ውስጥ አለን፣ መንፈስህ ግን ያስተሳስረናል። በመንፈስ አንድነት ውስጥ እንራመዳለን። ትናገረናለህ፣ እንደ ግለሰብ ትናገረናለህ፣ እንደ ቤተ ክርስቲያን ትናገረናለህ፣ እንደ ህዝብ፣ እንደ ሀገር ትናገረናለህ። አንተ ከቁጥር ጋር ጉዳይ የለም። አንተ የከበረውን ታላላቅ ነገር የሰራኸው በጥቂቶች ሰዎች ነው። ዓለምን የገለበጥከው 11-12 ሰዎችን መርጠህ እግዚአብሔር በሰራኸው ታላቅ መለኮታዊ ስራ ስለሆነ በእኔና በወገኖቼ ቁጥር አንተ ግድ አይልህም። አንተ እግዚአብሔር አምላክ ስለሆንክ ታላቅ ነገር ታደርጋለህ። እኔን ወገኖቼን አስተምረ። እኔ የማስተምረውን ትምህርት ራሴ እንዳዳምጠው እንድትረዳኝ ራሴንም ላንተ አሳልፌ እሰጣለሁ። ተናገረን በጌታ በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። ወገኖቼ ትምህርታችን ጠቅላላውን የሚያተኩረው በተራራ ላይ እንዳሳየሁ እንድትሰራ ተጠንቀቅ ከሚለው ርዕስ አይወጣም። እኛ ከእግዚአብሔር የተቀበልነው ጌታ ያሳየን ጌታ የገለጠልን እውነት አለ። በዚህ ክፍል ላይ ቅድም ያነበብኩላችሁ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል ኤፌሶን ምዕራፍ 5 ቁጥር 18 ላይ። ዮሐንስ 14 ደግሞ ለዘላለም ከእናንተ ጋር የሚኖር አጽናኝ ይሰጣችኋል፣ እሱም መንፈስ ቅዱስ ነው። ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ይላል። በዓለም ላይ ዛሬ በእውነት ህዝብ በህዝብ ደረጃ በሀገር ደረጃ በግለሰብ ደረጃ ስትመለከቱ ብዙ የሆኑ እንቆቅልሾች አሉ። ዛሬ ታላላቅ የሚባሉ ነገስታት መካከል በዓለም ቁንጮ የሚባለው በአሜሪካ ምድር ዛሬ የኢኮኖሚውን መፍትሄ ለማግኘት በዓለም የሚገኝ ጭንቅላት ተሰብስቦ በአንድ ቀን ወይም በ24 ሰዓት መፍትሄ በማጣት ህዝብ ሲቸገር፣ አዋቂ ሲቸገር፣ ምሁር ሲቸገር እንመለከታለን። እግዚአብሔር ግን አንድ ነገር ይናገረናል። እኔ አንድ መንፈስ እልክላችኋለሁ፣ ይሄም ስሙ መንፈስ ቅዱስ ነው፣ ይሄም ደግሞ አጽናኝ ነው። አንድ አምላክ ነው፣ ሶስተኛ አምላክ ነው። አንድ አምላክ ነው ከእኛ ጋር የነበረ ዓለምን ሲፈጥሩ አብሮ የነበረ። ይሄንን ግን እኔ እሄዳለሁ ወደ አባቴ እመለሳለሁ፣ ይሄን መንፈስ እልክላችኋለሁ፣ እሱ ያለውን ሁሉን ያስተምራችኋል፣ እኔ የነገርኳችሁን ሁሉ ያሳስባችኋል ይላችኋል። ይሄ መንፈስ ሁሉን ያስተምራችኋል፣ የሚቀንሰው የሚያስቀረው ነገር የለም ማለት ነው። ከእውቀት መውጫውን መንገድ ያሳያችኋል፣ ተስፋችሁ የሚታደስበትን መንገድ ያሳያችኋል፣ የሞተው የሚነሳበትን፣ አዲስ ጅማሬ የሚገኝበትን፣ ከሞት ወደ ህይወት መሸጋገሪያውን፣ ከበሽታ የመፈወሻውን መንገድ፣ ከከባድ ሀዘን ወደ መጽናናት የምትመጡበትን ይሄ መንፈስ ያሳያችኋል፣ ያስተምራችኋል፣ ያሳስባችኋል። ይህ መንፈስ የተደበቀውን ይገልጥላችኋል፣ ይፈታላችኋል፣ ያብራራላችኋል ነው የሚላቸው። ይህ መንፈስ ደግሞ ለአጭር ጊዜ የሚመጣ መንፈስ አይደለም፣ ለዘላለም ደግሞ ከእናንተ ጋር የሚኖር መንፈስ ነው ይላቸዋል። ከሁሉ ይበልጣል፣ መተካከሊያ የሌለው ተወዳዳሪ አይገኝለትም፣ እውነተኛ አስተማሪ ነው። የተረሳውን ያስታውሳችኋል፣ ያሳስባችኋል ይላቸዋል። እንደ እኔ ከሆናችሁ ሁሉ ነገር ይቅርብኝ፣ ይሄ መንፈስ ካለኝ ቀድብ ያለው ማለት መቻል አለባችሁ። ሰው በእግዚአብሔር መንፈስ መርካት ካልቻለ በምንም አይረካም። እርግጠኛ ነኝ ሰው በእግዚአብሔር መንፈስ መርካት ካልቻለ በገንዘብ ብዛት፣ በዘመድ ቁጥር፣ በማቴሪያል ብዛት መርካት አይችልም። ለምን? የሰው ልጅ ሁል ጊዜ እንደተጠማ ነው፣ ሁል ጊዜ በምኞት እንደተሞላ ይቀራል። ይሄ መንፈስ ግን ያጠግባል፣ ያረካል፣ በቃኝ ይላል። ድሮ የበቃኛል ማለትን ተምሬያለሁ ያለው ሐዋርያ ቅዱስ ጳውሎስ ይሄ መንፈስ ውስጡን ስለገዛው ነው። አንዳንድ ጊዜ ወደ ፕራክቲካል አፕሊኬሽን ስንመጣ፣ በተለይ ደግሞ በተራራ ላይ እንዳሳየሁ እንድትሰራው ተጠንቀቅ የሚለውን ይሄ መንፈስ ለምንኖርበት ዓለም ላለብን የመንፈስ ውጊያ፣ ላለብን የመንፈስ ጦርነት፣ ላለንበት በአእምሮ የባትል ኦፍ ማይንድ ይላሉ ፈረንጆች፣ በአእምሯችን ውስጥ ያለውን ውጊያ ሁሉ መቋቋም የምንችልበት መንገድ ይሄ መንፈስ መንገዱን ካላሳየን በስተቀር ሁል ጊዜ በችግር ውስጥ ነው የምንሆነው። ይሄ መንፈስ አንድ ጊዜ በዚህ በዳዊት ሕይወት ውስጥ ሰይጣን ሁል ጊዜ በተደበቀ ነገር ውስጥ መስራት ይፈልጋልና ሰይጣን በእስራኤል ላይ ተነሳ፣ እስራኤልን ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ይሄ ክፍል ቀላል ቃል አይደለም፣ አንድ አጭር አረፍተ ነገር ነው። መልእክቱ ግን ከባድ የሆነ ነገር ነው። የተነሳው በማን ላይ ነው? በእስራኤል ላይ ነው የተነሳው። ይሄ እስራኤል ደግሞ የእግዚአብሔር የተስፋ ህዝብ ነው። ይህንን የተስፋ እና የቃል ኪዳን ህዝብ ለመቃወም ሲፈልግ መሪ የሆነውን ዳዊትን ምን ያደርገዋል? ያንቀሳቅሰዋል፣ አይምሮውን ይቆጣጠረዋል። በአይምሮው ላይ ይነሳል፣ በምኞቱ ላይ፣ በፍላጎቱ ላይ ይነሳል። ተነስቶ ምን ያደርገዋል? ዳዊትን፣ ህዝቡን እንዲቆጥር። ቁጥር ሁለት ዳዊት ኢዮአብን እና የህዝቡን አለቆች ሂዱ፣ ከቤርሳቤህ ጀምሮ እስከ ዳን ድረስ እስራኤልን ቁጠሩ፣ ድምራችሁን እወቅ አውቅ ዘንድ አስታውቁኝ አላቸው። ህዝብ መቁጠር ኃጢአት አይደለም። ምናልባት በዚህ አመት የሴንሰስ በየአስር አመቱ የሚደረገው ሴንሰስ ለበጎ ነገር ስለሆነ ይሄ ይደረጋል። ዳዊት ግን ጦር መጥቶበት በዛ በጦርነት ሰራዊት ለማዘጋጀት አይደለም፣ ለታክስ አይደለም። ነገር ግን በውስጡ ከጀርባው የተቀመጠ ቅን ያልሆነ በጎ ያልሆነ ሀሳብ ጠላት በውስጡ ጨምሮበት ነው። በዚህ የተነሳ እስራኤልን ሊመታ ይፈልጋል። ሲያደርግ የምንመለከተው የሚጠቀምበት መሳሪያ ዳዊትን ነው። አንቀሳቀሰው ነው የሚለው። በእስራኤል ላይ ተነሳስቶ ተነስቶ ነው ይሄንን ያደረገው ነው የሚለው የእግዚአብሔር ቃል። ዛሬ ለዚህ ነው እኔና እናንተ የምናጠናው ትምህርት ራሳችንን እንድንመለከትበት፣ ራሳችን ወደ ፕራክቲካል አፕሊኬሽን ስንገባ በእኔ አይምሮ ውስጥ፣ በጭንቅላቴ ውስጥ፣ በህሊናዬ ውስጥ ምን እየተካሄደ ነው ያለው፣ በእኔ ህይወት ውስጥ ጠላት ምን እያደረገ ነው፣ ወይስ እግዚአብሔር እየገዛኝ እየተቆጣጠረኝ፣ አካሄደ እንደ እግዚአብሔር ነው ወይ? ይሄ እግዚአብሔር ሰው በህይወት ዘመን ሁሉ እግዚአብሔርን እየጠየቀ የሚወጣ እግዚአብሔርን ነቢያት እያማከረ የሚወጣ የእግዚአብሔርን ፈቃድ የሚጠይቅ በዚህም የተነሳ እግዚአብሔር እንደ ልቤ እንደ ሀሳቤ የሚለው ባሪያ። ነገር ግን በዚች ሞመንት ግን ጠላት ሲጠቀምበት እንመለከታለን። ሁለት ጊዜ ነው የተለያዩ ነገሮች ወደ ህይወቱ ይመጣል። በጎ ነገር ለማድረግ ይፈልጋል። በአንዳንድ ህይወቱ ግን ደክሞ ይገኛል። መጽሐፍ ቅዱስ ደግሞ የዳዊትን ብርቱ ጎኑን ደካማ ጎኑንም አስቀምጦልናል። በእኔና በእናንተ ህይወት ይሄ የእግዚአብሔር ባሪያ እንደ እግዚአብሔር እንደ ልቤ እንደ ሀሳቤ የሚለው የእግዚአብሔር ባሪያ ከተፈተነ እኔና እናንተ ልንፈተን እንችላለን። ነገር ግን በተራራ ላይ እንዳሳየሁህ እንዳለው መውጫው ደግሞ እንደ እግዚአብሔር አብሮ አለን፣ መንገዱ አለን፣ መለኮታዊ መውጫው መንገድ አለን። ዳዊት ተነሳስቶ ጠላት በውስጡ ጨመረበት። እኔ ዛሬ አንድ ጥያቄ ጠይቃችኋለሁ። ያም የምጠይቃችሁ ነገር ከዚህ በፊት የታወቁት ዶክተር ቻርልስ ስታንሊ የሚባሉት የእግዚአብሔር ቤት አገልጋይ አንድ ጊዜ የተጠቀሙበት ምሳሌ እኔ ለዘመናት ለማስተማር የምጠቀምበት ምሳሌ ነው። ይሄ ጥያቄ ይሄ ምሳሌ ራሳችሁ ራሳችሁን የምትጠይቁበት፣ ራሳችሁ እንደ መስታወት ራሳችሁን የምታዩበት ምሳሌ ነው። ዛሬ ይህንን ምሳሌ አብሬ ላካፍላችሁ ወዳለሁ። አብረን ራሳችንን እናይበታለን። አንድ ምሳሌ ነገሩን። አንድ ጊዜ ረጅም ጊዜ ነው፣ ለእኔ ግን የዘመናት ማስተማሪያ መንገዴ ሆነዋል። ምን አሉ? እውነተኛ ታሪክ ነው አሉና፣ አንድ ሰው በአንድ ቤተሰብ ውስጥ ጓደኞቹን ዘመዶቹን የልደት በዓል ለማክበር ጋበዘ እና ቤተሰቡ በሙሉ ዘመድ ጓደኛ ሁሉ ተሰብስቦ እያለ በአሜሪካን ሀገር እንደሚደረገው ሰርፕራይዝ ይባላል። ሰዎች ተሰብስበው ኬክ፣ መብራት ይበራል፣ ብዙ ነገር ይደረጋል። በመጨረሻ አንድ ሰው ከጓዳ በዓሉ የሚከበርበትን ኬክ ተሸክሞ ይዞ ወደ ሳሎኑ ሲመጣ ድንገት አንድ ነገር አደናቀፈውና ያ ሁሉ ሰው በተሰበሰበበት ያ ኬክ ወደቀ ከእጁ። ያን ጊዜ ሰው ሁሉ ጩኸት በጩኸት ሆነ፣ ደነገጠ። ሰው ሰርፕራይዝ ለማየት ሲጠብቅ፣ ብዙ ነገር ለመመልከት ሲጠብቅ ያ ኬክ ድንገት መሀከላቸው ሲደፋ መመልከት ያልተጠበቀ ድንገተኛ አደጋ ነበር። በዚህ ሞመንት ነው አንዱ አንድ ነገር ሲል፣ አንዱ በዚህ ሲጮህ፣ አንዱ በዚህ ራሱን ሲል፣ አንዱ ታውቃላችሁ ምን አይነት ኬኦስ እንደሚሆን በዚህ ሞመንት አሉ። በዚህ ክሪቲካል በሆነ ሞመንት ላይ አንዳንዶች የመሪነት ባህሪ ያላቸው ወዲያው ይሄ ነገር ሀብን ሲያደርግ የመሪነት ባህሪያቸው ወዲያው ከመቅጽበት ሰው ሳይነግራቸው የተገለጠው ባህሪያቸው ብቅ ይልና አንተ መጥረጊያ አምጣ፣ አንተ ይሄን አድርግ፣ አንተ ይሄን አድርጊ ብለው የተለያየ መግለጫ ይሰጡ ነበር አሉ። አንዳንዶች በባህሪያቸው የማዘን ነገር ያላቸው ሰዎች ሰውየውን አይዞ፣ ግድ የለህም፣ ምንም አይደለም ብለው ለማጽናናት ይሞክራሉ አሉ። የመስጠት ባህሪ ያላቸው አይዟችሁ፣ እኔ አሁን ሄጄ ኬኩን ሌላውን አዲስ አመጣለሁ ይላሉ። ለማስተማር ባህሪ ደግሞ ያላቸው ሰውየውን ይዙና በዛ ሰውየው ተደናግጦ እንኳን እያለ ለምን እንደወደክ ምክንያቱን ታውቃለህ ብለው ይጀምራሉ አለ። እነዚህ ሁሉ ባህሪዎች ከመቀጽበት የሚገለጡ ባህሪዎች ናቸው አሉ። ካላችሁ ሪሌሽንሺፕ ጋራ ብዙ ነገሮች ይናገራል። ሮሜ 12:2 renew one of your mind በልባችሁ መታደስ ተለወጡ ይላል። ይህ ጉዳይ እያንዳንዳችን በተለያየ አስተሳሰብ መንገድ አለን። አስተዳደጋችን፣ የወላጆቻችን ተጽዕኖ፣ አካባቢያችን፣ አስተማሪዎቻችን፣ እነዚህ ሁሉ በውስጣችን የጣሉት ያስቀመጡብን ነገር አለ። ጌታን ካገኘን በኋላ በአንዴ አይደመሰሱም፣ በውስጣችን እንዳሉ አሉ። ሰይጣን ይህን መጠቀሚያ መንገድ ወስዶ እግዚአብሔር ወደማይፈልገው ነገር ሊያደርገው ይፈልጋል። ጌታ ግን በፊልጵስዩስ 4:8 በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትበት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር፣ ንጹሕ የሆነውን፣ ፍቅር ያለበትን፣ መልካም ወሬ ያለበትን፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ ይላል። እናንተ ድንገት በሕይወታችሁ ባለፈ በተገለጠ ነገር ውስጥ የትኛው ባህሪያችሁ ነው የሚገለጠው? መስተዋት ዛሬ ጠላት በሕይወታችሁ ውስጥ ድንገት በሚመጣ ነገር አይምሯችሁ ውስጥ የሚጨምረው ነገር በዳዊት አይምሮ ውስጥ የሚጨምረው አይነት ነገር አለ። አይምሯችሁ በመንፈስ የተገዛ ከሆነ፣ የእግዚአብሔር መንፈስ የሚቆጣጠረው ከሆነ፣ በእውነት አይምሯችሁ በልባችሁ መታደስ የተለወጠ ከሆነ፣ ይህ በስጋ ሊገለጥ ያለውን ነገር የእግዚአብሔር መንፈስ ይቆጣጠረዋል። ለውጥ ልናመጣ ነው በሕይወታችን ውስጥ የእግዚአብሔርን ቃል የምናቀ ነው። ዳዊት ቁጭ ብሎ ለምንድን ነው ይህን የማደርግበት ምክንያት ብሎ ቢያስብ በውስጡ የተነሳ የመታበይ ነገር እግዚአብሔር የሰጠውን ከምን እንዳነሳው ከበግ ጠባቂነት እንደተነሳ እግዚአብሔር እዚህ እንዳመጣው የእሱ ኃይል እግዚአብሔር ጋር እንደሆነ መታመኛው እግዚአብሔር እንደሆነ የሰራዊት ቁጥር እንዳይደለ ደካሞች ሰዎችን ሰብስቦ እግዚአብሔር ታላላቅ ሰዎችን እንዳመጣለት ዳዊት ዘንግቷል። ጠላት በአእምሮ ውስጥ እስራኤልን ሊጎዳ ሲፈልግ ጠላት ዳዊትን ማሰናከል እንደነበረበት ስለሚያውቅ ይህንን ሀሳብ አእምሮ ውስጥ ሲጨምር ወዲያው እንዲህ አይነት ነገር በተገለጠበት ነገር የሰራዊት ጌታ እግዚአብሔርን የማውቀው እንዲህ አይደለም ብሎ በእግዚአብሔር ቃል ውስጥ ተቀይሮ አእምሮውን ሊገዛው የሚችለውን በመታደስ መንፈስ ውስጥ ስላላየው ዳዊት ጠላት ውስጡ የጨመረበትን ሀሳብ አስተናገደ። ይህን ብቻ አይደለም፣ ዳዊት ሰራዊቱ በነበረበት ሰዓት በጦርነት ቦታ መገኘት፣ ኃይለኞቹ ጎበዛዝቱ የሚገኙበት በነበረው ቦታ ባለመገኘቱ፣ ቤተ መንግስት በመቆየቱ ልዩ ሀሳብ ወደ አእምሮ በመጣ ቁጥር ለማስተናገድ ሲሞክር እንመለከታለን። እኔና እናንተ ከዚህ ንጹሆች አይደለንም። በሕይወታችን ውስጥ ብዙ ነገር ወደ አእምሮአችን ውስጥ ይመጣል። ዛሬ እግዚአብሔር ቃል ኃይል ያለው ቃል ነው ወገኖቼ። መከራና ችግር፣ ፈተና፣ ህመም ሲጫነን ምንድን ነው አስቀድሞ ወደ አእምሯችን የሚመጣ? የስጋ ስራ ነው ገላትያ 6:9-16 ያለው ወይስ የመንፈስ ፍሬ ነው እየተገለጠ ያለው? እግዚአብሔር የሚያሳየን ነገር ምንድን ነው? የስጋ ስራ ይላል ገላትያ ላይ ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥልቅ፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይላል። ይሄ ነው ወደ አእምሯችን የሚመጣው ወይስ የመንፈስ ፍሬ? ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው እነዛችን የሚመጡት? የቱን ነው እያስተናገድን ያለ ነው? ወዲያው በአእምሯችን ውስጥ እንደ ዳዊት ሕይወታችንን ሊጎዳ የተወረወረውን ነገር ለይተን ከጠላት ነው ወይስ ከእግዚአብሔር ነው ብለን እናስተናግደዋለን። ሰይጣን በእስራኤል ላይ ሲነሳ ዳዊትን ሕዝብ እንዲቆጥር እንዳነሳሳው እኔና እናንተ ወይ ትዳራችንን ሊጎዳ ወይ ፋይናንሳችንን ሊጎዳ ወይም አካሄዳችንን ሊጎዳ ወደ ውስጣችን የሚወረውረውን ሐሳብ እንዴት ነው የምናስተናግደው? እግዚአብሔርን በማስቀደም ነው የምናስተናግደው? ራሳችሁን በዛች ቅድም በነገርኳችሁ ምሳሌ ራሳችሁን መስሉ ወገኖች። ያለበለዚያ ነገሮች ሊጣመሙብን ይችላሉ። ዛሬ ራሳችንን በምናስተናግድበት ነገር ላይ ጌታችን ኢየሱስ ክርስቶስ ሉቃስ 22:31 ላይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትን እንዳይጠፋ ማለድኩልህ ይላል። ቅድም ያልኳችሁ ጋር አብሮ ይሄዳል። ሰይጣን በእስራኤል ላይ ተነሳ፣ እስራኤልን ይቆጥር ዘንድ ዳዊትን አነሳሳው እንዳለ ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እምነትን እንዳይጠፋ ግን እኔ ግን ማለድኩልህ። እግዚአብሔር የገለጠልን እውነት ይሄ ነው። የእውነት መንፈስ ወደ እናንተ በመጣ ጊዜ ወደ እውነት ሁሉ ምን ይላችኋል? ይሄ መንፈስ ያስተምራችኋል። በዳዊት ሕይወት ውስጥ ይሄንን እንመለከታለን። አንድ ሌላ ንጉሥ እንዲሁ በሁለተኛ ነገሥት ምዕራፍ 22 ላይ ኢዮስያስ የሚባል ንጉሥ አለ። ይህ ኢዮስያስ የሚባለው የእግዚአብሔር ሰው የጠፋውን የእግዚአብሔርን መጽሐፍ በእግዚአብሔር ቤት ውስጥ እንደገና ያገኘ፣ ካህኑ አግኝቶ የሰጠው፣ በእግዚአብሔር መንገድ ላይ ነገሩን ያስተካከለ የእግዚአብሔር ሰው ነው። እኔና እናንተ ዛሬ ዳዊት አካሄዱን ሁሉ አስተውሎ ያደርግ ነበረ፣ እግዚአብሔርም ከሱ ጋር ነበረ ይላል አንደኛ ሳሙኤል ምዕራፍ 18 ምዕራፍ 18 ቁጥር 5-14 ዳዊት ባካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከሱ ጋር ነበረ። አስተውለን ስናደርግ እግዚአብሔር ከእኛ ጋር ነው። ጠላት አነሳስቶት የጠላትን ሀሳብ ሲያስተናግድ እግዚአብሔር ደግሞ ባደረገው ነገር ሲቀጣው እንመለከታለን። እኔና እናንተ አስተውለን የእግዚአብሔርን ሀሳብ እያገለግልን ነው ያለ ነው? ነገስታት ወደ ሰልፍ ሲወጡ ዳዊት በኢየሩሳሌም ያለ ስፍራ የተቀመጠ ያለ ስፍራው የነበረ ሰው ሳያስተውል የጠላትን ሀሳብ ያስተናገደ ሰው ሁል ጊዜ በሕይወቱ ችግር አለበት ወገኖቼ። ከዚህ ከእግዚአብሔር ሰው እንመልከት። ምንድን ነው እያስተናገድን ያለ ነው? ወደ አይምሯችን ወዲያው ከሚተኮሰው ነገር የስጋ ስራ እየተገለጠ ነው? የመንፈስ ፍሬ እየተገለጠ ነው? የምንመለከተው በእግዚአብሔር ቃል ሚዛን ውስጥ በምናስቀምጠው ነገር እየወጣ ከውስጣችን ያለው ድንገት እየተገለጠ ያለው የትኛው ኳሊቲያችን ነው? የመንፈስ ፍሬያችን ነው ወይስ ከስጋ የወጣ ፍሬያችን ነው? እነዚህን ነገሮች ልናስተውላቸው ያስፈልጋል። ሌላ ሰው አልተናገረውም፣ ጌታችን ኢየሱስ ክርስቶስ ነው የተናገረው። ሊያበጥራችሁ ፈለገ። ቀላል አነጋገር አይደለም፣ ከባድ ነው ወገኖች። ማበጠር ቀላል አይደለም። ይሄንን ጠላት ፈለገ። እኔ ግን ስለ እናንተ ማለድኩ። ይሄ መንፈስ ይማለድልናል። ዛሬ ሊበትነን የሚፈልገውን ይበትነዋል፣ ይቆጣጠረዋል፣ ይገዛዋል፣ ያሸንፈዋል። ስጋችን ነው? መንፈሳችን ነው? ማን ነው እያሸነፈ ያለው? በውስጣችን ተለውጠን ነው የምንሰማው ወይስ ቅድም ያልኳችሁ የውስጥ ባህሪያችን ሳይለወጥ እየገዛን ነው ያለው? በአእምሮ መለወጥ በመታደስ ነው ያለ ነው? አዲስ ህይወታችን እየተሰራ ነው ያለው? ተራራ ላይ ማለት እግዚአብሔር በገለጠልን እውነት እየተመራን ነው ያለ ነው ወይስ አሮጌው ባህሪያችን እየገዛን ነው ያለው? ራሳችንም በራሳችን እንደ ሊትመስ ፔፐር ቼክ ልናደርግ ያስፈልጋል። ልንመስል በአንጾኪያና በኤፌሶን ላይ እንደተጻፈው አውጥተን እናነባዋለን። ሁለት ክፍል አነባለሁ። አንደኛው ኤፌሶን ምዕራፍ 6 ላይ ያለውን አነባለሁ። ምዕራፍ 6 ያለውንና እሱም በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ሁለተኛ ቆሮንቶስ በሰው ልማድ ምዕራፍ 10 ቁጥር 3 ላይ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር ሙቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል ይላል። እግዚአብሔር የተባረከ ይሁን። መንፈሳዊ መለኮታዊ መውጫ አለ። ጦርነቱ ስጋዊ አይደለም ነው፣ መጋደላችን ነው የሚለው። መጋደል ቀላል አይደለም፣ ከደምና ከስጋ ጋርም አይደለም። ከአለቆች ከስልጣናት ከዚህ ዓለም ጨለማ ገዢዎች ጋራ ነው ይላል። ከባድ ፍልሚያ ነው ነገሩ። ነገር ግን ምንም እንኳን እኛ ደግሞ እንደ ሰው ልማድ እንኳን የምንመላለስ ብንሆን እንደ ሰው ልማድ የምንዋጋበት የጦር ዕቃችንም ደግሞ ስጋዊ አይደለም ይላል። መንገዱን መሳሪያውን ሜቶዱን ተረድተናል ወይ ነው ትልቁ ጥያቄ። ከባድነቱን እናስተውላለን ወይ? እያስተናገድን በአእምሯችን ውስጥ ያለውን እየሰራ ነው ያለውን እየገነባ ነው ያለውን ክርስቶስን ወደ መምሰል በማደግ ላይ ያለን እየተራመድን እየተጓዝንበት ያለውን እያስተዋልን ነው ወይ? ለተጠራንበት ጥሪ የተመጣጠነ ሕይወት እና አገልግሎት አለን ወይ? እነዚህ ነገሮች ጥያቄያቸውን ከባድ መልሳቸውም ከባድ ነው፣ ቀላል አይደለም። ካልተረዳናቸው በቀላሉ እንደ ዳዊት ልንሸነፍ እንችላለን። ሊያታልሉን የሚችሉ ወርቅ የሚመስሉ አርቲፊሻል የሆኑ ነገሮች፣ ሊያታልሉን ሊሸነግሉን የሚችሉ ብዙ ነገሮች እንዳሉ፣ መልካም የሚመስሉ ድምጾች ከድምጾች መካከል ይሄ መንፈስ ገልጦ ትክክለኛውን ነገር ካላሰማን በስተቀር ልንወሰድ የምንችልበት መንገድ ሰፊ እንደሆነ ልንረዳ ያስፈልጋል። በተራራ ላይ እንዳሳየው እንድትሰራ ተጠንቀቅ። መንገዱ በእግዚአብሔር ቃል ውስጥ አለ። ማስተር ፕላኑ እግዚአብሔር ቃል ውስጥ አለ። መንፈሳዊ ውጊያ በመንፈሳዊና በመለኮታዊ ኃይል ብቻ ነው ድል ሊደረግ የሚቻለው። ልንደባልቅ አያስፈልግም። እርግጠኛ ነኝ መኪና ሲሰራ ሰው ሊጠቀምበት የሚችል ቱል ቦክስ ያስፈልገዋል። አንዳንድ ጊዜ ቁንጫ ለመግደል መድፍ አያስፈልግም። ወገኖች፣ ትክክለኛው ቦታ ላይ ያልተጠቀምንበት መሳሪያ ሊጎዳን ይችላል። ይህ መንፈሳዊ ውጊያ መለኮታዊ በሆነ ኃይል ብቻ ነው ድል ማድረግ የምንችለው። ይህም እግዚአብሔር ቃል እና እግዚአብሔር መንፈስ ብቻ ነው። መመሪያው እግዚአብሔር ቃል ውስጥ ነው ያለው። እንዳሳየው እንድትሰራ ግን ተጠንቀቅ። በጥንቃቄ የምንሰራው ነገር ስለሆነ ዳዊት በቀላል እንደተሸነፈ እኔና እናንተ እንድንሸነፍ አያስፈልግም። መልካም የመሰለን ነገር ዛሬ ቴንት የሚያደርጉ ነገሮች ብዙ አሉ። ምን አለበት እንዲህ ማድረግ ኃጢአት አይደለም ልንል እንችላለን። ህዝብ መቁጠር ኃጢአት አይደለም። አዎ ኃጢአት አይደለም። ከኋላው ግን የተሸከምነው ነገር ምንድን ነው? ህዝብ ለመቁጠር ዳዊት ሐሳብ የጠላት ሐሳብ ነው። መታበኛ የእግዚአብሔር ነው ማለት ይችል ነበር። እናንተ ዛሬ ባላችሁበት በምትፈተኑበት በምታልፉበት ነገር ውስጥ እየፈተናችሁ እያታለላችሁ ያለ ነገር አለ? መውጫው የእግዚአብሔር ቃል ነው። የእግዚአብሔር ቃል መስተዋት ይሆናችሁ ወገኖች። ያን ጊዜ የምታሸንፉበት መንገድ መንፈስ ቅዱስ ይገልጥላችኋል። እግዚአብሔር ይመስገን ዛሬ በልቤ ውስጥ ያለው ይሄ ነው። የዛሬ ሳምንት ደግሞ በዚህ ርዕስ ውስጥ እንቀጥላለን። ከዚህ እርግጠኛ ነኝ አንድ ነገር እንዳገኛችሁ የእግዚአብሔር መንፈስ ይመሰክርላችኋል። ራሳችሁን ጠይቁ። የሚያስጨንቁ ነገሮች በክፊሉ በሕይወቴ የሚቀድመው ነገር ምንድን ነው? ወዲያው የሚወጣው ከውስጤ የሚመነጨው እየተገለጠ ያለው እያስተናገድኩት ያለሁት ምንድን ነው? የትኛው ባህሪዬ ነው እየተገለጠ ያለው? የስጋን ነገር የሚያስተናግደው ባህሪዬ ነው ድንገት የሚወጣው ወይስ የመንፈስን ፍሬ ሊያፈራ የሚችል ባህሪ ነው እየተገለጠ ያለው? ራሳችሁ መስተዋት ይሁን ሕይወታችሁ። እግዚአብሔር በጎ የሆነውን ነገር ያሳያችኋል። እግዚአብሔር ይባርካችሁ። ወንድሜ አንዳችሁ ከመካከላችሁ ብትጸልዩልን ፕሮግራማችንን የዛሬውን መልእክታችንን በዚህ እንጨርሳለን። ካልሆነም ጆን የሚያወጣ ሰው ካላገኘው እኔው ጸልያለሁ። አንድ ሰው ለመጸለይ መንፈሱን